ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል።
ክብራትና ክብራን አድማጮቻችን እንደምን አምሽታችኋል? ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ አገልግሎት ነው። በዛሬው ዝግጅት እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ የተዘጋጀ የሚቀርበውን ትምህርት እናስተምራችኋለን። ዝማሪዎችንም ያካተትን ሲሆን እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። አድማጮች አሁን በማስከተል ዶክተር ሚካኤል ዮሴፍ ወደሚያዘጋጁልን ተከታታይ ትምህርት እናልፋለን። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
We welcome you to this very last broadcast from 1st Peter.
ካንዲንጋ ጴጥሮስ እንማር ወደነበረው ትምህርት የመጨረሻ ክፍል እንኳን በደህና መጣችሁ።
We have been studying this magnificent epistle for the last several messages.
ለባለፉት በርካታ ጊዜያት ይህንን ድንቅ መልእክት ስንከታተል ነበር።
And today we're going to look at the very last section of the epistle.
እናም ዛሬ የመልእክቱን የመጨረሻ ክፍል እንመለከታለን።
And if you have your Bibles you can turn to 1st Peter chapter 5 verses 8 to 14.
መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 14 ላይ ማውጣት ትችላላችሁ።
And as you get your Bibles ready
መጽሐፍ ቅዱሳችሁን እያዘጋጃችሁ
I want to tell you some things that I have learned from life.
ከህይወቴ ተማርኩትን ጠቃሚ ነገር ልነግራችሁ እወዳለሁ።
I have met people who refuse to be warned of the warning signs.
የማስጠንቀቂያ ምልክቶችን መጠቀም እምቢ የሚሉ ሰዎች ገጥመውኛል።
They would have warnings that their business is in trouble but they refuse to take notice.
ስራቸው በአደጋ ላይ እንዳለ ቢነገራቸውም ጥንቃቄ ከመውሰድ እምቢ ይላሉ።
They get warnings that their marriage is in trouble but they refuse to take notice.
ትዳራቸው ችግር ውስጥ ሊገባ እንደሚችል ቢነገራቸውም አይቀበሉም።
Now I want to talk to you about this refusing to take notes of warnings.
የማስጠንቀቂያ ማሳሰቢያዎችን ስላለመቀበል ልነግራችሁ ፈልጋለሁ።
Because Satan forever is luring believers into a false sense of security.
ምክንያቱም ሰይጣን አማኞችን በሐሰት የደህንነት ይዘት ውስጥ እንዳሉ ስለሚያሳምናቸው ነው።
Satan is forever trying to convince believers that all is well with their half-hearted commitment to Christ.
ሰይጣን ለዘላለም አማኞችን ሁሉ ለክርስቶስ በተከፈለ ልብ እንኳን ቢሆኑ ደና እንደሚሆኑ ሊያሳምናቸው ይሞክራል።
In the meantime, there are trouble around the corner.
በዚያ ጊዜ ግን ከያቅጣጫው ችግሮች አሉ።
Peter concludes his first epistle with a dire warning to Christians in Asia Minor.
ጴጥሮስ በትንሽ አሲያ ለሚገኙ ክርስቲያኖች አደገኛ ማስጠንቀቂያ በመስጠት ነው አንደኛ መልእክቱን የሚደመድመው።
Look at 1 Peter chapter 5 verse 8.
አንደኛ ጴጥሮስ ምዕራፍ 5 ቁጥር 8ን ተመልከቱ።
Be sober, be vigilant because your adversary the devil walks about like a roaring lion seeking whom he may devour.
ራሳችሁን የምትገዙ ሁኑ ንቁም ጥላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል።
Being sober is different from being vigilant.
ራስን መግዛት ንቁ ከመሆን ይለያል።
You can be sober but not vigilant.
ራሳችሁን ገዝታችሁ ንቁ ላትሆኑ ትችላላችሁ።
But you cannot be vigilant without being sober.
ነገር ግን ራሳችሁን ሳትገዙ ንቁ መሆን አትችሉም።
And that is why Peter puts being sober first.
ለዚህ ነው ጴጥሮስ ራስን መግዛት በመጀመሪያ ያደረገው።
Driving under the influence of alcohol is the number one cause of traffic death throughout the Western world.
በምዕራቡ ዓለም ለመኪና አደጋ ሞት ቁጥር አንድ ምክንያት የሆነው የአልኮል መጠጥ ጥቶ ማሽከርከር ነው።
Why?
ምክንያቱም
because a drunk driver has impaired vision.
የሰከረ አሽከርካሪ የተጠበረበረ እይታ ስላለው ነው።
A drunk driver has impaired reactive mechanisms.
የሰከረ አሽከርካሪ የተጠበረበረ ሁኔታ ነው የሚገጥመው።
A drunk driver has impaired control over his limbs.
የሰከረ አሽከርካሪ የተጠበረበረ እግርና እጅ ነው ያለው።
But here's the tragedy.
አሳዛኙ ነገር ግን ይሄ ነው።
Everybody else around the drunk can see the effect of alcohol except the drunk himself.
ከሰከረው ሰው በቀር በሱ ዙሪያ ያሉ ሰዎች የአልኮልን ውጤት ማየት ይችላሉ።
Why?
ለምን?
Because drunkenness creates the ultimate self-deception.
ምክንያቱም ስካር ራስን ስለሚያስክድ ነው።
The Christian who allows Satan to deceive him,
ሰይጣን እንዲያታልላቸው የሚፈቅዱ ክርስቲያኖች,
sooner or later will begin to deceive themselves.
ራሳቸውን ማታለል መጀመራቸው አይቀርም።
And that is why Peter is pleading for the Christians to be serious-minded about the devil.
ለዚህ ምን ጴጥሮስ ዲያብሎስን በተመለከተ ክርስቲያኖች ንቆች እንዲሆኑ የሚመክረው?
Do you know what Satan's modern-day deception is?
የሰይጣን ዘመናኛ ማታለያው ምን እንደሆነ ታውቃላችሁ?
It is keeping us so busy that we become numb with tiredness.
በድካም ይዛልን እንድንሆን በጣም ስራ የበዛብን ያደርገናል።
It is keeping us so strung up for time that we have no time to be sober and vigilant.
ራሳችንን እንዳንገዛና ንቆች እንዳንሆን ጊዜያችን ያጠረብን እንድንሆን ያደርገናል።
It is keeping us overcommitted that we are running haggard.
በብዙ ነገሮች ተጠመድን በማድረግ ያዝለናል።
And once he has you running completely exhausted,
አንድ ጊዜ ከደከማችሁ ደግሞ
once he has you overcommitted,
አንዴ በብዙ ነገር እንድትወጠሩ ካደረጋችሁ
then he will attack you.
ያን ያጠቃቸዋል።
And before you know it you are spiritually blown off the map.
ሳታውቁትም በመንፈስ የደከማችሁ ያደርጋችኋል።
Peter is telling believers to be serious minded about the devil's intentions.
ጴጥሮስ አማኞች ዲያብሎስን በተመለከተ የተዘጋጀ አእምሮ እንዲኖራቸው ይነግራቸዋል።
His intentions are always known and that is to entrap you.
የእርሱ ሐሳብ ሁሉም የታወቀ ሲሆን እሱም እናንተን ማደናቀፍ ነው።
I have researched the reasons for Peter's use of the image of a lion to describe the devil.
ጴጥሮስ ዲያብሎስን ለመግለጽ አንበሳን የተጠቀመበትን ምክንያት ለማጥናት ሞክሬያለሁ።
Some early Christian tradition said that Peter wrote this particular epistle from the city of Rome.
አንዳንድ የክርስትና ጽሑፎች ጴጥሮስ ይህንን መልእክቱን የጻፈው በሮም ከተማ ሆኖ እንደነበር ይገልጻሉ።
There he may have seen how some Christians were devoured by hungry lions in the Roman stadiums.
በዚያም የተራቡ አንበሶች በሮም ስታዲየሞች ውስጥ ሲያጓሩ ተመልክቶም ይሆናል።
Or he probably thought back to the words of Jesus when he said to him, Peter, Peter, Satan has sought permission to sift you as wheat, but I'm praying for you.
ወይም ደግሞ ኢየሱስ ጴጥሮስ ጴጥሮስ ሰይጣን እንደስንዴ ሊያበጥር ስንት ጊዜ ፈለገ እኔ ግን ስላንተ ማለደሁ ያለውን ቃል አስታውሶም ይሆናል ጻፈው።
Peter probably thought about how Satan was trying to devour him on that last day before Good Friday.
ጴጥሮስ ምናልባት ከስቅለት ዕለት አንድ ቀን ቀደም ብሎ
when he denied the Lord Jesus 3 times.
ጌታ ኢየሱስ ክርስቶስን 3 ጊዜ በካደ ጊዜ ሊውጠው የፈለገ መሆኑን ያስታውስም ይሆናል።
I also learned something else about lions and their roaring.
ስላንበሳና ጮታቸው ወይም ግሳታቸው የተማርኩት ነገር አለ።
Lions apparently roar on 3 different occasions.
አንበሶች በሶስት ልዩ ልዩ አጋጣሚዎች ያገሳሉ ወይም ይጮሃሉ።
A lion roars when a competitor strays into his territory and tries to hunt on his turf.
አንድ አንበሳ የሚጮኸው ወደ እርሱ ግዛት ሌላ ተፎካካሪ መጥቶ ሊያድን ሲመጣ ነው።
At that point, a lion's roar is to tell the intruder to butt out. That's my territory.
በዚያን ጊዜ አንበሳው የሚጮኸው ከግዛቴ ውጣ ለማለት ነው።
The second occasion in which the lion known to roar is when he is caught in a storm.
ሶስተኛው አንበሳ የሚጮኸው ከባድ ዝናብ ሲመጣበት ነው።
Lions apparently detest thunder and lightning.
አንበሶች መብረቅ ይፈራሉ።
The third occasion in which the lion known to roar vigorously is after catching his prey.
ሶስተኛው አጋጣሚ ያደነውን እንስሳ ከያዘ በኋላ የሚያደርገው ጩኸት ነው።
This is most likely the roar that Peter has in mind here.
በጴጥሮስ አእምሮ ውስጥ ያለው ጩኸት ይሄኛው የሚሆን ይመስላል።
When a lion catches his prey and wrestles it to the ground, he roars a roar of triumph.
አንበሳው የሚያድነውን ከያዘ በኋላ የድል አይነት ጩኸት ይጮሃል።
This is the lion's way of saying, I have got you under my control.
በቁጥጥሬ ስር አድርጌሃለሁ የሚል አይነት አባባል።
This is the lion's way of intimidating the prayer into non-resistance.
ይህ የታደነው ነገር ወይም እንስሳ አቅም ማጣቱን ለማሳየት የሚደረግ ነው።
Lions are very cunning creatures.
አንበሶች በጣም ብልጥ ፍጥሮች ናቸው።
They do not roar before they catch their prey.
የሚያድኑትን ከመያዛቸው በፊት አይጮሁም።
Why?
ምክንያቱም
it would scare the prey into running away.
የሚታደነው እንስሳ ደንብሮ ሊሸሽ ስለሚችል።
So he creeps quietly so that no one is the wiser.
ስለዚህ ማንንም እንዳይነቃበት አርፍቶ ይቀመጣል።
He tiptoes so that he may not be detected.
እንዳይታወቅበትም የኮቴ ድምጹን አጥፍቶ ይራመዳል።
He quietly prowls until the prey is totally unsuspecting.
ታዳኙ መጠርጠር እስካይችል ድረስ በጸጥታ ይቀመጣል።
And once the prey lies down and goes to sleep,
የሚታደነው እንስሳ እስኪተኛ ድረስ
he moves in with the speed of lightning.
ከዚያም በብርሃን ፍጥነት ይሮጣል።
At that point he roars as if to say, I have got you and you cannot get away from me.
ያኒ አገኘው የትም አታመልጥም ሲል ይጮሃል ወይም ያጋሳል።
The devil does the same thing.
ዲያብሎስም እንዲሁ ነው የሚያደርገው።
Satan gets you involved in all kind of extraneous activities.
ሰይጣን በእያንዳንዱ እንቅስቃሴ እንድትገቡ ያደርጋችኋል።
Thinking that you are doing good work.
ልክ ጥሩ ስራ እየሰራችሁ እንዳለ እንድታስቡ በማድረግ።
He gets you busy with life's problem.
በህይወት ውጣ ውረድ ጊዜ ያሳጣችኋል።
He gets you busy with life's pleasures.
በህይወት ፈንጠዝያ ጊዜ ያሳጣችኋል።
He gets you busy with life's activities.
በተለያዩ የህይወት ኃላፊነቶች ጊዜ ያሳጣችኋል።
He gets you busy with lust and greed and more and more.
በሴሰኝነትና በስስት የበለጠ ጊዜ ያሳጣችኋል።
When you don't have time for prayer.
ለጸሎት ጊዜ ያጣችሁ ሰዓት።
And when you don't have time for the word of God.
እንዲሁም ለእግዚአብሔር ቃል ጊዜ ያጣችሁ ጊዜ።
And when you don't have time for fellowship and be accountable to others.
ከሌሎችም ጋር ህብረት በማድረግና ህይወታችሁን ከሌሎች ጋር ለማካፈል ጊዜ ባጣችሁ ሰዓት።
Then you do this day after day after day.
ይህንንም ደግማችሁ ደጋግማችሁ ስታደርጉ
What is Satan doing?
ያኔ ሰይጣን ምን ያደረገ ነው?
He is waiting.
እየጠበቀ ነው።
He is prowling.
እያደባ ነው።
He is tiptoeing.
ኮቴውን ሳያሰማ እየተራመደ ነው።
And once you become spiritually lethargic,
በመንፈስ ከዛላችሁ
He gets you under him and he roars to his heart's content.
ይይዛችሁና በደስታ ያጓራል።
And that is why Peter left his most important warning to the end.
ለዚህ ነው ጴጥሮስ እጅግ አስፈላጊ የሆነውን ማስጠንቀቂያ በመጨረሻ ላይ ያስቀመጠው።
Be sober and be vigilant.
ራሳችሁን ግዙ፣ ንቁም።
Don't be flippant about your enemy.
ስለ ጠላታችሁ ደንታ ቢስ አትሁኑ።
Don't be ignorant about his intentions toward you.
ለእናንተ ስላለው ሐሳብ አላዋቂዎችም አትሁኑ።
Don't think for a moment that he is not setting a trap for you.
ለእናንተ ወጥመድ ከመስቀመጥ የማይመለስ መሆኑን ከመሐሰብ አትወዝኑ።
In the Old Testament, David was a man after God's own heart.
በብሉይ ኪዳን ዘመን ዳዊት እንደ እግዚአብሔር ልብ የኖረ ሰው ነበር።
And yet in a period of a few years, Satan got David to relax.
ይሁን እንጂ ለጥቂት ዓመታት ሰይጣን ዳዊት እንዲዝናና አደረገው።
And enjoy all of his success and his resources.
ስኬቱንና ሀብቱን አስቦ እንዲደሰት አደረገው።
And David could not hear the lions creeping into his life.
እናም ዳዊት አንበሳው ወደ ህይወቱ የሚያደርገውን እርምጃ አልሰማም።
David ceased to be spiritually vigilant and sober.
ዳዊት በመንፈስ ራሱን መግዛትና ንቁ መሆን አቆመ።
And he began to enjoy the acceptance by society.
በመተኩም በህብረተሰብ ውስጥ ባለው ተቀባይነት መደሰት ጀመረ።
For a poor boy growing up in a poor home,
በደሃ ቤት ውስጥ ላደገ ደሃ ልጅ,
sitting up and enjoying his throne is natural but not supernatural.
በዙፋኑ መደሰት ልዩ ነገር አይደለም።
David was not struggling with God in prayer anymore.
ዳዊት ከዚህ በላይ በጸሎት የሚተጋበት ነገር የለውም።
David stopped walking across the street and spending time in the temple of God.
በእግዚአብሔር መቅደስም ጊዜ ማሳለፍ አቁሞ ነበር።
And in time David fell into the snare of the enemy.
በዚህ ጊዜ ዳዊት በጠላት ወጥመድ ስር ወደቀ።
And began his downward spiral which put a huge blotch on his pure heart.
እናም በንጹህ ልቡ ላይ ጠማማነትን የሚያደርግ ነገር ማድረግ ጀመረ።
Satan has a clear aim.
ሰይጣን ግልጽ ዓላማን ያለው።
Satan has a well-defined goal.
ሰይጣን በአግባቡ የተዘረዘረ ግብ አለው።
Tempt believers to sin and make them afraid of standing before God.
አማኞች ኃጢአት እንዲሰሩ ማድረግና በእግዚአብሔር ፊት መቆም እንዲፈሩ ማድረግ።
Satan's clear aim is to destroy the impact of the gospel in the world.
የሰይጣን ዓላማ ወንጌል በዓለም ላይ የሚያሳድረውን ተጽዕኖ ማፍረስ ነው።
Satan's precise goal is keep unbelievers from becoming believers.
የሰይጣን የተወጠነ ግብ የማያምኑ አማኞች እንዳይሆኑ ማድረግ ነው።
Satan's aim is to deceive people into believing that they can be good without God.
የሰይጣን ዓላማ ሰዎች ያለ እግዚአብሔር በመኖራቸው ደና እንደሚሆኑ እንዲያስቡ ማሳት ነው።
Satan's clear aim is to distort the gospel.
የሰይጣን ዓላማ ወንጌልን መቁረጥ ነው።
Why?
ለምን ቢባል?
So that it does not stand in clear contrast to false belief systems.
ከሐሰተኛው እምነት ጋር በግልጽ እንዳይነጻጸር ለማድረግ።
Satan's greatest activities take place when believers are alert and sober and having victory over sin.
ሰይጣን ትልቅ እንቅስቃሴ የሚጀምረው አማኞች ራሳቸውን በመግዛትና ንቆዎች ሆነው በመኖር በኃጢአት ላይ ድልን ሲቀዳጁ ነው።
My listening friends, please listen to me very carefully.
ውድ አድማጮቼ እባካችሁ በደንብ አድርጋችሁ አድምጡኝ።
I want you to look at 1 Peter chapter 5 verse 10.
አንደኛ ጴጥሮስ ምዕራፍ 5 ቁጥር 10ን እንድትመለከቱ ትፈልጋለሁ።
Listen to what Peter said.
ጴጥሮስ የሚለውን አድምጡ።
Our God is a God of all grace and he will come to our aid the moment we call upon him.
አምላካችን የጸጋ ሁሉ አምላክ ነው። በጠራነውም ጊዜ ሊረዳን ወደኛ ይመጣል።
You must never try to be a spiritual commander and attempt to take the devil on by yourself.
ዲያብሎስን መንፈሳዊ አዛዥ በመምሰል በራሳችሁ ለመሞገት መሞከር ፈጽሞ የለባችሁም።
That would be one of the greatest mistakes that you can make.
ያ ለተሰሩት ከመችሉት ትልቁ ውስተት አንዱ ነው።
The God of all grace is ready and willing to defend you.
የጸጋ ሁሉ አምላክ ስለናንተ ሊሟገት ፈቃደኛ ነው።
The God of all grace is ready and willing to protect you.
የጸጋ ሁሉ አምላክ ሊጠብቃችሁ ፈቃደኛ ነው።
The God of all grace is ready and willing to fight on your behalf.
የጸጋ ሁሉ አምላክ ስለናንተ ሊዋጋ ፈቃደኛ ነው።
All you need to do is ask.
ማድረግ የሚያስፈልጋችሁ ነገር መጠየቅ ብቻ ነው።
That's what being sober and vigilant is all about.
ራስን መግዛትና ንቁ መሆን ማለት ይሄ ማለት ነው።
Staying close to God.
ወደ እግዚአብሔር መቅረብ።
The God of all grace is ready and willing to strengthen you.
የጸጋ ሁሉ አምላክ ሊያበረታችሁ ዝግጁና ፈቃደኛ ነው።
In verse 13 of chapter 5 Peter said.
በምዕራፍ 5 ቁጥር 13 ላይ ጴጥሮስ እንዲህ ይላል።
She who is in Babylon.
በባቢሎን የምትገኘው።
Who is he talking about?
ስለማን ነው የሚያወራው?
The she is the church in Rome.
እሷ የሚለው በሮም ያለችው ቤተክርስቲያን ናት።
The bride of Christ in the city of Rome.
በሮም ከተማ የምትገኘው የክርስቶስ ሙሽራ።
Babylon refers to Rome because it was a city that had become like Babylon of old.
ባቢሎን ሮምን የምትወክል ነች። ምክንያቱም በወቅቱ የሮም ከተማ ልክ እንደ ጥንቷ ባቢሎን ነበረችና።
Even pagan Romans nicknamed Rome Babylon.
አረማዊ የሆኑ ሮማውያን ለሮም ያወጡላት ቅጽል ስም ባቢሎን የሚል ነበር።
Why?
ምክንያቱም
because of the level of decadence and self-indulgence that it revealed.
ከተገለጠው ያሳሰብ ዝቅጠትና ብልሹ ባህሪ የተነሳ።
The same thing could be said of many faithful churches in many cities of the world today.
ዛሬም በተለያየ ዓለም ከተሞች ላሉ ታማኝ ቤተክርስቲያናት እንዲህ ሊባል ይችላል።
The spirit of Babylon,
የባቢሎን መንፈስ,
which is the spirit of decadence and self-indulgence,
ይህም የዘቀጠ አስተሳሰብና ብልሹ ባህሪ,
has invaded many cities in the world.
በዓለም ላይ ያሉ ብዙ ከተሞችን ወሯል.
And many believers live in a modern-day Babylon.
ብዙ አማኞችም በዘመናዊቷ ባቢሎን እየኖሩ ናቸው.
There was once a famous animal trainer.
በአንድ ወቅት እንስሳትን በማሰልጠን ታዋቂ የሆነ ግለሰብ ነበር።
He trained wild beasts to respond to his commands.
የዱር አውሬዎችን የሚላቸው እንዲፈጽሙ አሰልጥኗቸው ነበር።
One particular act that always brought the crowd to its feet involved a 35-foot boa constrictor.
ብዙዎችን እንዲደምሙ ከመያደርገው ስራ አንዱ 35 ጫማ ርዝማኔ ካለው ዘንዶ ጋር ያለው ግንኙነት ነበር።
The trainer had raised this huge snake for 25 years.
አሰልጣኙ ይህንን ትልቅ ዘንዶ ለ25 ዓመታት ያህል አሰልጥኖታል።
He got it when it was only a few days old.
በጣም ህፃን እያለ ነበር ዘንዶን ያገኘው።
He cared for it.
ከዚያም ተንከባከበው.
He fed it.
መገበው.
And he worked with it daily.
አብሮት በየቀኑም ያሳልፍ ነበር።
In this particular act,
በዚህም ተግባሩ,
the trainer would lie down on the ground with his pet boa.
አሰልጣኙ በዘንዶ ላይ ይተኛል።
The snake then will begin to wrap its long strong tail around his body.
ከዚያም ዘንዶ በሰውየው ሰውነት ላይ ይጠመጠምበታል።
The massive reptile was easily strong enough to crush the man into pieces.
ይህ ትልቅ ተሳቢ እንስሳ ሰውየውን ለማድቀቅ ብቃቱ አለው።
But it would always release him just as he trained it.
ነገር ግን ሁልጊዜ ልክ እንደሰለጠነው ይለቀዋል።
But one day things did not work out the way they were supposed to.
አንድ ቀን ግን ሌላ ነገር ሆነ።
The boa wrapped around his master like he always did.
ዘንዶ ሰውየው ላይ ሁልጊዜ እንደሚያደርገው ሁሉ ተጠመጠመበት።
When suddenly the reptile's true nature seemed to return.
ድንገትም የእንስሳው እውነተኛ ማንነት መጣና ተቀየረ።
In front of the watching eyes of hundreds upon hundreds startled people.
በሚመለከቱት በመቶዎች በሚቆጠሩ ሰዎች ፊት
The boa kept squeezing and squeezing and squeezing.
ዘንዶ ሰውየውን እየጨመቀ እየጨመቀው መጣ።
Only this time it did not uncoil and loose its grip.
ይህን ጊዜ ብቻ ሰውየው መልቀቅ አልቻለም።
It just kept on squeezing.
መጭመቁንም ቀጠለ።
The trainer screamed for help.
ሰውየውም የእርዳታ ጥሪውን አሰማ።
But it was too late.
ነገር ግን በጣም ዘግይቶ ነበር።
Before the horrified crowd,
በሚጮህ ሕዝብ ፊት
The boa squeezed the life breath out of his trainer and crushed him to death.
ዘንዶ አሰልጣኙንና ጌታውን አርቅቆ ገደለው።
The man's pet had become his cruel master.
ሰውየው ለማዳ እንስሳው ክፉ ጌታ ሆነበት።
My listening friend, let me ask you this.
ውድ አድማጮቼ ይሄን ልጠይቃችሁ።
What is gradually wrapping itself around you?
ዙሪያችሁን ቀስ እያለ እየተቀለላችሁ ያለው ምንድነው?
What is slowly crushing the spiritual life out of you?
ያደቀቀ ያለው ነገር ምንድነው?
What temptations are you flirting with?
ምን አይነት ነገርስ ነው የሚፈታተናችሁ?
What pets are you lying down with and cuddling?
ከምን አይነት ለማዳ እንስሳ ጋር ነው የተኛችሁ ያላችሁት?
Could it be that your career slowly squeezing out of you the desire for God and his word?
ስራችሁ ለእግዚአብሔርና ለቃሉ ያላችሁን ጥማት እየጨመቀና ከናንተ ያወጣው ይሆን?
Is your work keeping you from spending time with him and serving him?
የሥራ ጊዜያችሁ እግዚአብሔርን እንዳታገለግሉትና ከእርሱም ጋር ጊዜ እንዳይኖራችሁ ያደረገ ነው?
Could it be the lure of material things that is crushing your spiritual life?
የቁሳዊ ነገር መሻታችሁ መንፈሳዊ ሕይወታችሁን እያደቀቀው ነው?
What is it for you?
ምንድነው ያላችሁበት ነገር?
Be sober, be vigilant because of your adversary the devil.
ራሳችሁን የገዛችሁ ሁኑ፣ ንቆችም ሁኑ፣ ምክንያቱም ባለጋራችሁ ዲያብሎስ ነውና።
It is my prayer that you are sober and vigilant.
ራሳችሁን የምትገዙና ንቆች ተሆኑ ዘንድ ጸሎቴ ነው።
And until next time I wish you God's richest blessing.
በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር በረከት ይበዛላችሁ ይሁን። የተከበራችሁ አድማጮቻችን ለዛሬ ያዘጋጀንላችሁ እስካሁን ይመስላል። አስተያየቶቻችሁን በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ላኩልን። ፕሮግራሞቻችንን ለማድመጥ በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎሄርዝ ላይ ማግኘት የምትችሉ ሲሆን የኢንተርኔት ተጠቃሚዎች ሊሆናችሁ ደግሞ ዝግጅቶቻችንን www.biblevoice.org በተሰኘው ድረገጽ ላይ ልታገኙ ትችላላችሁ። ስካውን አብራችሁ ስለነበራችሁ ከልብ እያመሰገንን በጀመርነው ዝማሬ እንሰናበታለን። በሰላም ደሩ።